አድማጮቻችን የጥንቀት በዓል አስመልክተን የጎንደር መንበረ መንግስት የዓለም ደብር አስተዳዳሪና የአራቱ ጉባኤያት ማለትም የብሉይ፣ የአዲስ፣ የሊቃውንትና የመጻሕፍት ተመነኮሳት የጉባኤ መምህር ከሆኑት ከሊቀ ሊቃውንት ዕዝራ ሐዲስ ጋር አጭር የስልክ ቃለ ምልልስ አድርገናል። ለታላቁ ሊቅ ከፍተኛ ምስጋናችንን እያቀረብን እንድትከታተሉን እንጋብዛለን።
እንደምን ሰነበቱ?
እግዚአብሔር ይመስገን።
እንኳን አደረሰዎት።
እንኳን አብሮ አደረሰን።
ጤናዎት እንዴት ነው?
ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ።
ወደ ጥያቄ ልግባ መሰለኝ። የጥምቀት በዓል ለምን እናከብራለን ከሚለው እስኪ ልጀምር። ለክርስቲያኖች ፋይዳው ምንድን ነው የበዓሉ?
እንግዲህ የጥምቀት በዓል መነሻው የጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ ሲባል መነሻው የአዳምና የሔዋን ድህነት ነው። አዳምና ሔዋን ከአራቱ ባሕርያተ ሥጋ ከሶስቱ ባሕርያተ ነፍስ ተፈጥረው ከስላሴ ልጅነትን ተቀብለው ጸበለት እንዳይበሉ ታዘው ለሰባት ዓመት ያህል የተሰጣቸውን አደራ ጠብቀው ከጸበለትም ተቆጥበው ከቆዩ በኋላ በሰባተኛው ዓመት ሰይጣን በእባብ አማካኝነት አትብሉ የተባሉትን ጸበለት በስህተት እንዲበሉ አድርጎ ጸበለትን በመብላታቸው ምክንያት በሞተ ስጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ተፈርዶባቸው ለ5500 ዘመን በመከራ መቆየታቸው ይታወቃል። ነገር ግን አዳምና ሔዋን ጸበለትን ከበሉ በኋላ እግዚአብሔር መሐሪ መሆኑን በመረዳት ንስሐ ገብተው ንስሐቸውን ሲጨርሱ እግዚአብሔር ተስፋ ሰጥቷቸዋል። ተስፋውም በሐሙስ ዕለት ወንፈቃለ ተወለድ ሞለት ተወለድ ከ 5500 ዘመን ሲፈጸም ከልጅ ልጅ ተወልጅ አድንሃለሁ ብሎ ተስፋ ስለሰጣቸው ይህን ተስፋ ለመፈጸም መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም በመጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ተወልዶ 30 ዓመት ሲመላው በ30 ዓመቱ በዮርዳኖስ ተጠመቀ። ለልደቱም ለጥምቀቱም አስቀድሞ ነቢያትን እያስነሳ ትንቢት አናግሯል። የተነገረው ትንቢትና የተቆጠረው ሱባኤ ሲፈጸም በዮርዳኖስ ወንዝ ተጠምቋል። ሲጠመቅም ለአዳምና ለሔዋን የተሰጠው ተስፋና ቃል ኪዳን ተፈጽሟል። የአዳምና የሔዋንም የዕዳ ደብዳቤያቸው የኃጢአት ሰነዳቸው ተፍቋል። ስለዚህ የመድኃኔዓለም ክርስቶስ መጠመቅ ለዓለም በጠቅላላው ሕይወት መድኃኒት በመሆኑ ያ በዓል ከመጀመሪያው ጀምሮ እስካሁን ድረስ እየተከበረ ከዚህ ደርሷል እና የጥምቀት ፋይዳ በዮርዳኖስ ዲያብሎስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ አዳም የዲያብሎስ የወንድ ተገዥ ሔዋን የሴት ተገዥ ብሎ ጽፎ በዮርዳኖስ ያስቀመጠው ደብዳቤ ክርስቶስ ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ አጥፍቶልናል። በሲኦል የጣለውንም ደግሞ በአካለ ነፍስ ወደ ሲኦል ወርዶ ነፍሳን ሲያወጣ አጥፍቶልናል እና የጥምቀት ለክርስቲያኖች ያለው አስተዋጽኦና ፋይዳ ይህን ይመስላል።
እሺ እሺ ሊቀሊቀውን የጥምቀት በዓል ጎንደር ላይ በልዩ ሁኔታ እንደሚከበር ይታወቃል። መቼ ነው በዚህ መልክ ማክበር የተጀመረው ጎንደር ላይ?
የጥምቀት በዓል በኢትዮጵያ ሃይማኖታዊ ይዘቱና ክብሩ አንድ ነው። በመላ ኢትዮጵያ ሲጀመርም አንድ ጊዜ ነው የተጀመረ። ኢትዮጵያ አንድ ጊዜ ነው ሃይማኖትን ጥምቀትን የተቀበለች። ስለዚህ አሁንም በገጠሩም በከተማውም ታቦታት ወርደው በየወንዙ አጠገብ በድንኳን አድረው የሚጸለየው ጸሎት የሚቀደሰው ቅዳሴ የሚባረከው ባህረ ጥምቀት ሁሉ አንድ ነው እና ጎንደርም እንደዚሁ ከኢትዮጵያ አንዷ ስለሆነች የጥምቀቱን በዓል የጀመረችው በሰላማ ከሳቴ ብርሃን በመጀመሪያው ሚት ዓመት ስለሆነ ከዚያ ጋራ ልዩነት የለውም። እንግዲህ ጎንደር ጥምቀት ልዩነት አለው የሚባለው እና እንዴት በምን እየተጀመረ የሚለው እንግዲህ ጥምቀተ ባህሩ ጥምቀተ ባህሩ የጎንደር ሌሎች ሁሉ ለልየት ያለ ነው ቦታው ማለት ነው። አጼ ፋሲል ያሰሩት የጥምቀተ ባህር መቅደስ አለ። አቤተ መቅደሱ ግርጌ ደግሞ ባህረ ጥምቀት ነው የሚባል አለ። ያ ከዚያ ጊዜ ጀምሮ ከአጼ ፋሲል ጀምሮ በዓሉ በዚያ ስለሚከበር ታቦታቱ እየወረዱ ከቤተ መቅደሱ አድረው እዚያው ተቀድሶ ማህሌቱም ተቆሞ ባህሩም ደግሞ በሌሎቹ ሀገሮች ከሚዋኙበትና ከሚጠመቁበት ለየት ያለ ስፋት ያለው ጥራት ያለው ሁልጊዜ እንደ ጸበል ከአንድ ቦታ ታቦታቱ ወርደው እያደሩ ያ ባህረ ጥምቀቱ በሆነ ታሪካዊ ስለሆነ ይሄ ነው እንግዲህ ለየት የሚያደርገው ጎንደርን ነው።
በእውነት ጥሩ ነው። ዲካሪካንት
አቤት።
አሁን በአከባበር ስርዓቱ ላይ የማህሌት ስርዓቱ የቅዳሴ ስርዓቱ እንዴት እንደሆነ ከከተራ ጀምሮ ሊገልጹልን ይችላሉ? ትኩረታችን እኛም በአብዛኛው እሱ ስለሆነ ማለት ነው።
አዎ ይቻላል። የጎንደርን ነው?
አዎ የጎንደርንም ከኢትዮጵያ ተደስተው የጎንደርን ቢሆን
ያው ነው። አዎ አንድ ነው። ጎንደርም ቢሆን ሌሎችም አድባራት ቢሆኑ የጎንደር አድባራት በአንድ ላይ የሚወርዱት ቀድሞ ከነ አጼ ፋሲል በፊት አቃየስ ቀዳሚ አድባራት ነው። ኢየሱስ ቀሃ ወንዝ አለ፣ ከዚያ ይወርዳል። ከዛሬ ቤተ መቅደሱ ከተሰራበት ላይ ድንኳን ተተክሎ ታቦቱ ከዚያ አድሮ ባህረ ጥምቀቱ ቀሃ ወንዝ ነበር የሚባረከው። ኋላ ግን አጼ ፋሲል ሲነግሱ ድንኳኑ ከሚተከልበት ላይ ቤተ መቅደስ ተሰርቷል። ዛሬ የተሰራው ቤተ መቅደስ ድንኳኑ ይተከልበት ነበረው ላይ ነው እና ኋላ ታቦታቱ ሁሉ እየወረዱ ከዚያ ነበር የሚያድሩ እስከ ድርቡሽ ጊዜ። ኋላ ድርቡሾች መጥተው ጎንደርን 44ቱን በብዛት አቃጥለዋል። ከቃጠሎ የተረፉ ወይም ያልተቃጠሉ አድባራት አሉ። እነ ቀሃ ኢየሱስ፣ መንበረ መንግስት መድኃኔዓለም፣ ደብረ ብርሃን ስላሴ እነዚህ ያልተቃጠሉ በታምራት የተረፉ ናቸው እና ከዚያ በኋላ የሚወርዱት ታቦታት ከ44ቱ ጎንደር 8 ናቸው የተወሰኑት። አንደኛ መንበረ መንግስት መድኃኔዓለም፣ ሁለተኛ ደብረ ገነት አጣጣሚ ቅዱስ ሚካኤል፣ ሶስተኛ ደብረ ጽባ አልፍኝ ጊዮርጊስ፣ አራተኛ ደብረ ሰላም ፊት ሚካኤል፣ አምስተኛ ደብረ ብርሃን አባጃ ደብረ ብርሃን አባጃሌ ተክለ ሃይማኖት። እነዚህ ከመሃል ከተማው ይወርዳሉ። ከታች ከባህረ ጥምቀቱ አጠገብ የቀሃ ኢየሱስ፣ የፋሲለደስ፣ የመጥምቀ መለኮት ዮሐንስ ሶስቱ ታቦታት ጠብቀው አብረው 8 ታቦታት ይገባሉ። እዚያ ባን ላይ ማህሌቱ ተቁሞ ያድራል። ማህሌቱ ሲፈጸም ቅዳሴ ይቀደሳል። ለቅዳሴ በኋላ ሁሉም ነገር የባህረ ጥምቀቱ ስርዓት ይካሄዳል። እዚያ ታቦታቱ ወጥተው ከዲጎተ ሰው ተሳተ ነገር የሚባለው ማህሌታዊ ስማሬ ተዘምሮ ሁለቱ ሊቀደሱ ታቦታት ለ12 ከዚያው ይቆያሉ። ሌሎቹ ግን በሰባት ምዕራፍ ማህሌቱ ታቦታቱ እየቆሙ ማይሌቱ ዝማሪው በስርዓት እየተካሄደ ወደ የመንበረ ክብራችን መልሳሉና በሌሊቱም በገጠሪቱም ሆነ በከተማይቱ በኢትዮጵያ አጠቃላይ ሰባት ምራፍ አለው ለእያንዳንዱ። ስለዚህ የተወሰነ ማይሌት አለ፣ ታቦታት ይቆማሉ ከሰባት ምራፍ ላይ። በገጠርም ሆነ በከተማ ስርዓቱ አንድ ነው፣ ጥምቀቱም አንድ ነው፣ ቀለሙም አንድ ነው። እንግዲህ ጎንደርን ደግሞ አንዱ ለየት የሚያደርገው ይህ ማይሌቱ ጎንደር ላይ ነው የተደረሰ። ዛሬ ማስመስከሪያው ጎንደር ነው። ባታ ነው የቆቆው ምስክር። ይህ ሁሉ ምንጩ የማይሌቱ ምንጭ ሌሊት ተቆሞ የሚያድረው ቀንም ሲዘመር የሚውለው አጠቃላይ አቋቋም ጎንደር ስለሆነ ስለተደረሰ ጎንደር ቦታው ስለሆነ ለየት ያደርገዋል። እንግዲህ የትርጓሜ መጻሕፍትና ያቋቋም ትምህርት መነሻውና መድረሻው ጎንደር ስለሆነ ነው። መድረሻው እንኳን በኢትዮጵያ ማልፎ ለዓለም መጠቅላለው ደርሷል። ግን መጀመሪያ አንድምታው የመጻሕፍት ትርጓሜ የተተረጎመ ጎንደር ነው። አቋቋሙ የተደረሰ ጎንደር ስለሆነ ይሄ ነው እንግዲህ የጎንደርን ባህል ለየት የሚያደርገው አንዱና ሁሉም አንድ ነው። በኢትዮጵያ ሃይማኖታዊ ስርዓት በየደክሲያር ሁሉም አንድ ነው፣ ልዩነት የለውም።
በስርዓተ ቅዳሴው ሊቀ ሊቃውንት
አቤት
ብዙ ምእመናን በቅዱስ ቁርባን እንደዚ ይሳተፋሉ?
አዎ ይሳተፋሉ።
እሺ፣ ሌላው የመጨረሻ ጥያቄ እንግዲህ በተለይ በዘንድሮ የጥምቀት አከባበር ብዙ እንግዶች ይመጣሉ ተብሎ ይጠበቃል።
አዎ
ቤተክርስቲያኗ ወይም በእናንተም ጉባኤ ቤት ሊሆን ይችላል፣ በቤተክርስቲያኑም ሊሆን ይችላል፣ በሀገረ ስብከቱ ስብከተ ወንጌልን ለማስፋፋት ቤተክርስቲያኗን ለማስተዋወቅ እንደው ምን ያህል ዝግጅት የተደረገ ይመስልዎታል?
መጥሩ ጥያቄ ነው። ይህ ነገር ቀደም ብሎ ታስቦበት ኮሚቴ ተዘጋጅቶ በየአብያተ ክርስቲያናት ሁሉ ቀደም ሲል ከሁለት ሳምንት በፊት ለህዝበ ክርስቲያኑ በዓሉ ስርዓቱን ጠብቆ እንዲከበር ባለባበስም ሆነ እንግዳ በመቀበል ጥንታዊነታችን ኢትዮጵያዊነታችን ለማስመስከር ዝግጅት እንዲኖር በስብከተ ወንጌል እንደገና ደግሞ ማንኛውም ሰው ወደ ንስሐ እንዲመለስ በመናፍቅነትም ወደ ሌላ ሃይማኖት ይሄድ ካለ ተመልሶ ወደ ቤተክርስቲያኑ ገብቶ የቤተክርስቲያን ልጅ እንዲሆን ለስጋው ደግሞ እንዲበቃ ቅስቀሳ ሲደረግ ቆይቷል። አሁንም ደግሞ እንግዶች ሲመጡ እንግዶችን በስብከተ ወንጌል በተጨማሪ ደግሞ ምግባር ብዙ ሰዎችን ያስተምራል፣ ትትና ብዙ ሰዎችን ያስተምራል፣ እንግዳ መቀበል ፍቅር ብዙ ሰዎችን ያስተምራል። እና በዚህ ሁሉ ሰባካያን ወንጌል ብቻ ሳይሆኑ ህዝቡም ራሱ በእንግዳ አቀባበሉ በስነ ምግባሩ ሌሎችን እንዲስብ እየተደረገ ነው። ዛሬም በአጋጣሚ ክቡር ፕሬዚዳንቱ ከሚኒስትሮች ጋራ ገብተዋል። ቅድም በዘጠኝ ሰዓት ነው ከጥምቀተ ባህሩ ሁላችንም ወርደን ነበር፣ አቀባበል ተደርጓል። የቤተ ክርስቲያኒቱ የአብነት ትምህርት ቤቶች ሰባት ጎጆዎች ተሰርተው እዚያ ላይ ከፊደል ጀምሮ እስከ መጨረሻ ያሉት የትምህርት ቤቶች ለእንግዶች ገለጻ ተደርጓል።
ኤግዚቢሽን ማለት ነው?
አዎ ኤግዚቢሽን ማው ነበር። ያንም በዛሬው ዕለት ተጀምሯል፣ ይቀጥላል አምስት ቀናትና በየአድባራቱ ስብከተ ወንጌል በሰፊው እንዲሰጥ ተወስኗል፣ እየተሰጠ ነው። እንግዲህ በዚህ መልኩ ነው ያለው ዝግጅት።
ስለ ኤግዚቢሽኑ ይዘት ከአብነት ትምህርቱ በተጨማሪ እንደው ሌላ የሚጨምሩት ነገር ይኖራል? ሊጋሊቃውን
አዎ በ ማህበረ ቅዱሳንም የተዘጋጀ ኤግዚቢሽን አለ፣ አብሮ ተጎብኝቷል። በስነ ጽሁፍ፣ በመጻሕፍት፣ በዘመናት አከፋፈል ከገልቡና ገወሪት ገወንጌል ወይም ዘመነ ከዘመነ ወሪት በፊት የነበረው ዘመነ አበውና ዘመነ መሳፍንት፣ ዘመነ ካህናት የሚለው ሁሉ በኤግዚቢሽን ራሱን የቻለ ቦታ ተሰጥቶት ያም ለእንግዶች በሰፊው ገለጻ እየተደረገ የሀገሪቱን ገጽታ በዘመን ወሪት መስዋዕት የተሰዋባቸው ጥንታውያን ገዳማትና አድባራት ይኸው ላይ በኤግዚቢሽኑ ቀርበው ገለጻ እየተደረገ የሀገሪቱን ቀዳማዊነት እና ጥንታዊነት እያስተዋወቀ ነው።
በመጨረሻ የሚያስተላልፉት መልካም ምኞት መልእክትም ካለ ለህዝበ ክርስቲያኑ ውጭም ሀገር ስለሚተላለፍ በኢንተርኔት ስለሆነ በሬዲዮም ስለሆነ እንዲሁ ጠቅለል ያለ ነገር እናልባት።
እሺ እንግዲህ ስማከማዘ ተርላለነ ወይደለውነ ከመንፈስ ሁሉ ወጥርቀ አኔ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ መጥቶ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ ሲቀርብ ዮሐንስ ካልዎ ወአበይዎ ዮሐንስ አይሆንም እኔ ካንተ ተጠመቃለሁ እንጂ አንተ እኔ አንተን እንደምን አጠምቃለሁ ሲለው ስማከማዘ ተርላለነ ይህ ለኔና ላንተ ታላቅ ደስታችን ነው ወይደለውነ ከመንፈስም ሁሉ ጽድቀ የተነገረው እንትንም ልንፈጽም ይገባናል። እኔ ባንተ እጅ ተጠምቄ ትትናዬ አንተኔና ማጥምቀህ ክብርህ ልልና ይገለጣል ይህ ደስታችን ነው ብሎ የአብ የመንፈስ ቅዱስን ከእሱ ጋር አንድ ባህሪ አንድ ሁሉና መሆናቸውን እንደገና ደግሞ የእኛን ስጋ በመልበሱ በመዋሃዱ የእኛን ደስታ ለሱ ደስታ በአንድ ላይ ይህ ለእኛ ደስታችን ነው ብሎ የእሱን ደስታ ለእኛ እኛን ደስታ ለእሱ ሰጥቶ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እንደተናገረው አሁንም ይህ የጥምቀት በዓላችን የዳር ደብዳቤያችን የተፋቀበት የተደመሰሰበት በዓል ስለሆነ ህዝበ ክርስቲያን በሙሉ በ40 ቀንና በ80 ቀን ተጠምቀው በክርስቶስ ክርስቲያን በወልድ ውሉድ የተባሉ ሁሉ የጥምቀትን በዓል ሲያከብሩ የራሳቸው ነፃነት ልጅነት የተመሰረተበት መሆኑን በመረዳት በደስታና በፍቅር ማክበር ይገባል። ይህ በዓል የነፃነት በዓል የኃጢአት የቁራኝነት የፍዳ መስመር ደብዳቤ የጠፋበት ስለሆነ ዛሬም ማንኛውም ሰው ከኃጢአት መስመር ወደ ጽድቅ ተመልሶ ከፍዳ መርገም ወደ በረከት ተመልሶ ለስጋው ለደሙ ወቅቶ ፈጣሪው ጋር ተገናኝቶ በዓሉን ካከበረ እዚህ ዓለም ያከበረውን በዓል ኋላም በመንግስተ ሰማያት ከመላእክት ጋራ ለማክበር እድሉ ስለተሰጠው ሰው ሁሉ በዚህ በዓል ሊጠቀምበት ይገባል። እንግዲህ ለመላው ህዝበ ክርስቲያን በውስጥም በውጭ ሀገርም ለሚኖሩ ሁሉ የጥምቀቱ በዓል የሰላም የበረከት የፍቅር በዓል እንዲሆንልን እንኳን በሰላም አደረሳችሁ አደረሰን። የሰላም ባለቤት ኢየሱስ ክርስቶስ በመካከላችን ተገኝቶ በዓሉን በሰላም አስጀምሮ ሰላም እንዲያስፈጽመን ዛሬ በዚህ ዓመት በዓሉን ለማክበር እንደፈቀደልን ከርሞ የዛሬ ዓመት በሰላም ደርሰን በዓሉን ለማክበር እንዲያበቃን የታመሙትን እንዲፈውስልን ሕይወትን በሰላም እንዲመልስልን ሀገራችን በምሕረቱ በይቅርታው እንዲጎበኝልን ዓለምን በጠቅላላው በዓይነ ምሕረቱ ተመልክቶ ለዓለም ምሕረትን እንዲልክልን የአምላካችን ፈቃዱ ይሆንልን እላለሁ።
አሜን። ሊቀ ሊቃውንት እግዚአብሔር ይስጥልን በእድሜ በጸጋ ይጠብቅልን። ሆነ እግዚአብሔር ይስጥልን። መልካም በዓል ሊቀ ሊቃውንት።
አሜን። ለሁላችን ደህና ደር።
አሜን። ደህና ደር።